የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የታህሳስ 9 ማክሰኞ ምሽት መሰናዶ ጀመረ። በሀዲያ ዞን አስተዳደር እና ሹሞች ላይ የሰላ ትችትን የተነዘሩ ወጣቶች መታሰራቸው ተገለጸ።
ሰዎች ይታሰሩ ነበር። ታስረውም የተጨባጭ መረጃ ሳያገኙ ሲቀሩ አንከራቸዋቸው ይለቃሉ። ከዚህ በፊት የሚታሰሩ ወንድሞቻችንም ማለት ነው።
የተያዘው አንድ ጓደኛችን ነው። አሁን ደግሞ ሌላ ተጨማሪ አንድ ይዞታል። ዛሬ ሁሉንም እየለቀሙ ነው። አሁን ከተገኘን ማንም በቃ እንደከተገኘ ይያዛል። ያው
በዚህ ዙሪያ ካስተናደነው ዘገባ ላይ የተቀነጨበ ድምጽ ነው የሰማችሁት። ዘገባው ከዜና በኋላ የምንመለስበት ይሆናል። ይህና ሌሎች ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዜናዎችንና ዘገባዎችን ይዘን ነው የመጣነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት 19/2016 ዓ.ም መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። ዋና አዘጋጇ ጽዮን ግርማ ናት። እንዲሁም ደግሞ ኤልያስ አስማረ ስርጭቱን ከስቱዲዮ በመሆን ያቀናብራል ይችላል። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን ቆይታችሁን ከኛ ጋር ታደርጉ ዘንድ በአክብሮት እየጋበዝኩ አሁን ከዓለም ዙሪያ ወደ ተሰናዱ ዜናዎች መራችኋለሁ።
ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አምሽታችኋል? የሰዓቱን የዓለም ዜናዎች ይዤላችሁ የቀረብኩት አስማማየኑ ነኝ። በለቱ ከያዝናቸው ዜናዎች መካከል ዋና ዋናዎቹ የብሔራዊ ምርጫ ቦርድ ሰብሳቢ ሹመት፣ ቀይ ባህር ላይ የመርከቦችን ደህንነት የሚጠብቅ ዓለም አቀፍ ኃይል ሊቋቋም ነው መባሉ፣ የተባበሩት መንግስታት ድርጅት ሰላም አስከባሪዎችን ከኮንጎ ቀስ በቀስ ለማስወጣት መስማማቱ የተመለከቱ ዜናዎች ይገኙበታል። አብራችሁን ቆዩ። ወደ መጀመሪያ ዜና አልፋለሁ። ብሔራዊ ምርጫ ቦርድ አዲስ ሰብሳቢ ተሾመለት። የኢትዮጵያ ብሔራዊ ምርጫ ቦርድ ከአምስት ወራት በፊት በገዛ ፈቃዳቸው ከስልጣናቸው በለቀቁት ወይዘሪት ብርቱካን ሚደቅሳ ምትክ አዲስ ሰብሳቢ ተሾሞለታል። የኢትዮጵያ ሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ ወይዘሮ መላትወርቅ ኃይሉን የቦርዱ ሰብሳቢ አድርጎ ሹሟል። ቦርዱ ሹመቱን በተመለከተ ባወጣው መግለጫ አዲስ የተሾሙት ወይዘሮ መላትወርቅ ኃይሉ ቀደም ብሎም የብሔራዊ ምርጫ ቦርድ የጽህፈት ቤት ኃላፊ በመሆን ከየካቲት 2012 ዓ.ም እስከ የካቲት 2015 ዓ.ም ማገልገላቸውንም ቦርዱ ገልጿል። ከዚህ ቀደም ቦርዱን በሰብሳቢነት ሲመሩ የነበሩት ብርቱካን ሚደቅሳ ከነሐሴ 1 ቀን 2015 ዓ.ም ጀምሮ በገዛ ፈቃዳቸው ስራቸው መልቀቃቸውን ተከትሎ ከአራት ወራት በላይ ቦታው ክፍት ሆኖ መቆየቱ ይታወቃል። ቀይ ባህር ላይ መርከቦች ላይ የሚደርሱ ጥቃቶች የሚከላከል ዓለም አቀፍ ኃይል ሊቋቋም ነው። ዩናይትድ ስቴትስ እና ሌሎችም ሀገሮች አንድ ላይ ሆነው ቀይ ባህር ላይ የሚጓዙ መርከቦችን ከጥቃት ለመጠበቅ ዓለም አቀፍ ኃይል ሊያቋቁም መሆኑ ተነግሯል። መርከቦቹ ላይ በሁቲዎች ቁጥጥር ስር ካሉ የየመን አካባቢዎች በአብራሪ አልባ አውሮፕላኖች እና በተወንጫፊ ሚሳይሎች ጥቃት ሲሰነዘርባቸውም ቆይቷል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ዓለም አቀፍ ኃይል እንደሚቋቋም ዛሬ ማክሰኞ ባህሬን ውስጥ አስታውቋል። ፕሮስፐሪቲ ጋርዲያን ተብሎ በተሰየመው ዓለም አቀፉ ኃይል ብሪታንያ፣ ባህሬን፣ ካናዳ፣ ፈረንሳይ፣ ጣሊያን፣ ኔዘርላንድስ፣ ኖርዌይ፣ ሲሸልስ እና ስፔን ከዩናይትድ ስቴትስ ጋር ሆነው የመርከቦቹ ደህንነት ይጠብቃሉ። አንዳንዶቹ በጋራ ቅኝት የሚያካሄዱ ሲሆን ደቡባዊ ቀይ ባህርና ኤደን ባህረ ሰላጤ ላይ የጥበቃ ድጋፍ የሚሰጡም ኃይሎች እንደሚኖሩ ተመላክቷል። ስማቸው እንዳይገለጽ የጠየቁ አንድ የዩኤስ መከላከያ ሚኒስቴር ባለስልጣን እንዳሉት በዓለም አቀፍ ኃይሉ ለመሳተፍ የተስማሙ ነገር ግን ስማቸው እንዲገለጽ ያልፈለጉ ሌሎችም ሀገራት አሉ። ቀይ ባህር ላይ የሚደርሱ ጥቃቶች የተነሳ በርካታ የጭነት መርከብ ኩባንያዎች መርከቦቻቸው የጸጥታ ሁኔታ መፍትሄ እስከሚያገኝ ድረስ ባቢሌን መንደብ ሰርጥ ሳይገቡ ባሉበት ቁመው እንዲጠብቁ አዘዋል። የዩናይትድ ስቴትስ የጦር ኃይል ማዕከላዊ እዝ እንዳስታወቀው ትናንት ሰኞ ዕለት ሁለት ተጨማሪ ጥቃቶችም ደርሰዋል። በተያያዘ ዜና በመርከቦቹ ላይ የሚደርሱት ጥቃቶች በሚመለከት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት እርምጃ እንዲወሰድ ዩናይትድ ስቴትስ አሳስባለች። የጸጥታ ምክር ቤቱ አባላትን የየመን ሁቲዎች ለደቀኑ ስጋት ትናንት ሰኞ በዚህ ስብሰባ የተወያዩበት ቢሆንም ወዲያውኑ እርምጃ አልወሰዱም። ዩኤስኤስ ካርኒ እና ዩኤስኤስ ሜሰን የተባሉ ሁለት የዩናይትድ ስቴትስ የባህር ኃይል አውዳሚ መርከቦች ከሁቲዎች የሚሰነዘሩ ጥቃት በመከላከልና ምላሽ ለመስጠት ለማገዝ በየቀኑ በባቢሌል መንደብ ሰርጥ ያልፋሉ። ይህ በእንዲህ እንዳለ በቀይ ባህር መርከቦች ላይ በሚደርሱ ጥቃቶች ዓለም አቀፍ ንግድ እየተናጋ ነው። ቀይ ባህር ላይ በሚተላለፉ የንግድ መርከቦች ላይ የየመን ሁቲ ታጣቂዎች የሚያደርሱት ጥቃት በአንዳንዶቹ የንግድ መርከቦች ኩባንያዎችና ግዙፍ የነዳጅ ኩባንያዎች ላይ ስጋት አሳድሯል። በዚህም የተነሳ የዓለም አቀፍ ንግድ እንቅስቃሴዎች ለሸቀጦችና ለነዳጅ አቅርቦቶች ወሳይ በሆነ መተላለፊያ መጠቀም እየተወ በመሆኑ ያቅርቦቶች መዘግየትና የዋጋ መናር እንደሚከተል ይጠበቃል። ግዙፉ የነዳጅ ኩባንያ ቢፒ ማናቸውንም የነዳጅ አቅርቦቶችን በቀይ ባህር በኩል ማጓጓዙን ለጊዜው ለማቆም ወሰኑን ትናንት አስታውቋል። በኢራን የሚታገዙት ሁቲ ታጣቂዎች ጥቃት በገበያው ላይ በፈጠረው ስጋት የተነሳ የነዳጅ ዋጋ በከፊል አሻቅቧል። በጋዛ ሰርጥ በየብስ የጥቃት ዘመቻ የቀጠለችው እስራኤል ዛሬ ማክሰኞ አዲስ የአየር ድብደባ አድርሳለች። ዛሬ የእስራኤል ጦር ኃይል ባወጣው መግለጫ ከኋለኛ የአየር ድብደባው ኢላማዎች ውስጥ ሐማስ የሚጠቀምባቸው ግቢዎች እንደሚገኙበትም አመላክቷል። ወታደሮቹ ደቡብ ጋዛ የሚገኝ መሻለቻ መደምሰሳቸውንም መግለጫው አክሏል። ከግብጽ ጋር በመተዋወስና ውጊያውን ሸሽተው የተሰደዱ ብዙ ሺህ ሲቪሎች በሚገኙባት በደቡብ ጋዛ ራፋ ከተማ ውስጥ በእስራኤል አየር ጥቃት ቢያንስ 20 ሰዎች መገደላቸውን በሐማስ ስር ያለው የጋዛ የጤና ሚኒስቴር አስታውቋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለፍልስጤማውያን ሲቪሎች አስፈላጊ ሰብአዊ እርዳታ ሲባል ውጊያው እንዲገታ በሚጠይቀው ውሳኔ ላይ ዛሬ ድምጽ ይሰጣል። የውሳኔው ደጋፊዎች በቂ ድምጽ አግኝተው ለማለፍ የሚያስችሉ ድጋፍ ለማሰባሰብ ጥረት እያደረጉ ሲሆን በውሳኔው ሰነድ ዙሪያ ድርድሩ በመቀጠሉ ለትናንት ታቅዶ የነበረው የድምጽ አሰጣጥ ወደ ዛሬ ተላልፏል። ለሰብአዊ እርዳታ ሲባል ተኩስ እንዲቆም በመጠየቅ ባለፈው ወር በጸጥታ ምክር ቤቱ የቀረበው ውሳኔ ዩናይትድ ስቴትስ ውሳኔ በመሻ ስልጣኗ ተጠቅማ እንደጣለችው ይታወቃል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባለፈው ሳምንት ተመሳሳይ ነገር ግን አሳሪ ያልሆነ ውሳኔ በከፍተኛ ድምጽ አሳልፏል። አድማጮቻችን፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ዲሞክራሲያዊት ኮንጎ ሪፐብሊክ ሰላም አስከባሪዎችን ከዚህ ከታህሳስ ወር ጀምሮ ቀስ በቀስ ማስወጣት እንዲጀምር ያቀረበችውን ጥያቄ ለመቀበል ተስማማ። ሰላም አስከባሪዎችም ወጣት ከነበረባቸው ከመጀመሪያው ጊዜ ሰሌዳ በአንድ ዓመት ቀደም ብሎ በመሆኑ ነው። የጸጥታው ምክር ቤት በዚያች ሀገር ያለው የሰላም አስከባሪ ተልእኮ ስልጣን በአንድ ዓመት ያራዘመበት ውሳኔ ሰላም አስከባሪዎቹ ከደቡብ ኪቡ እስከ መጪው ሚያዝያ መጨረሻ የሚወጡበትን እቅድ ያካተተ መሆኑን ተመላክቷል። ሰላም አስከባሪዎቹ ከአካባቢ የሚወጡት የተባበሩት መንግስታት ድርጅት ስለ ምስራቅ ኮንጎ ሰላም ያለው ስጋት አሁንም እንደቀጠለ ባለበት ወቅት ነው። በግጭት በምታመሰው ደቡብ ሀገር ኮንጎ ነገሮቡ እጅግ አሳሳቢ የሆነውን ፕሬዚዳንታዊና ምክር ቤታዊ ምርጫ ታካሂዳለች። ምርጫው ታዲያ ሞኑስኮ በሚባል ምጻር የሚታወቀው የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል የስልጣን ጊዜ ከሚያበቃበት ወቅት ጋር ተገጣጥሟል። በአገሪቱ አሁንም ብጥብጥ ቢኖርም የኮንጎ መንግስት የሰላም አስከባሪዎቹ መውጣት እንዲፋጠን ባለፉት በርካታ ወራት ሲወተውት ቆይቷል። የኮንጎ መንግስት እንደሚለው የመንግስታቱ ድርጅት ሰራዊት ሲቪሉን ህዝብ ምስራቅ ኮንጎ ላለፉት 30 ዓመታት የወረሷት ታጣቂ ቡድኖችና ሚሊሻዎች ከሚያደርሱት ጥቃት ለመጠበቅ አልቻለም። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ምክትል አምባሳደር ሮበርት ውድ ከሰላም አስከባሪዎቹ መውጣት በኋላ የኮንጎ መንግስት የሲቪሎችን ጥበቃውን ኃላፊነት ሙሉ በሙሉ ተረክቦ የሚያከናውነውን የጸጥታ ምክር ቤቱን በቅርበት ይከታተለዋል ብለዋል። ቻይና ሰሜን ምዕራባዊ ክፍለ ግዛት ውስጥ በደረሰ የመሬት ርዕደት ቢያንስ 127 ሰዎች መሞታቸው ተገለጸ። ርዕደቱ በሬክተር ስኬል መለኪያው ላይ 6.2 ያስመዘገበ እንደነበረ የአገሪቱ የዜና ማሰራጫዎች ዘግበዋል። ትናንት ሰኞ እኩለ ሌሊት ላይ በደረሰ የመሬት መናወጥ ጋንዙ ክፍለ ግዛት ውስጥ 113፣ ኪንፋይ ክፍለ ግዛት ውስጥ ደግሞ 14 ሰዎች መሞታቸውን ቻይና ዴይሊ ዘግቧል። 700 ሰዎችም ቆስሏል ተብሏል። የአጣዳፊ እርዳታ ሰራተኞች በአደጋው የደረሱበት የጠፉ ሰዎችን በፈራረሱ ህንጻዎች ውስጥ እየፈለጉ ናቸው። በነውጡ ሳቢያ ቢያንስ በአንድ አካባቢ የመሬት መናድ አደጋ የደረሰ ሲሆን በዚያ ውስጥ የተቀበሩ ሰዎች ይኖሩ እንደሆነ በሚል ፍለጋ ቀጥሏል። በመሬት ርዕደቱ መኖሪያ ቤቶቻቸው የፈረሱባቸው ነዋሪዎች የክረምቱ ቅዝቃዜ በጥድፊያ በተተከሉ ድንኳኖች ማሳለፍ ግድ ሆኖባቸዋል። የጋንዙ ክፍለ ግዛት አጣዳፊ እርዳታ ሰራተኞች 300 ተጨማሪ ሰራተኞች እንዲላኩላቸው የጠየቁ ሲሆን የኪንሃይ ባለስልጣናት በበኩላቸው የመሬት መናድ በደረሰበት አካባቢ 20 ሰዎች የደረሱበት እንዳልታወቀ አመልክተዋል። የዛሬው የመሬት መናወጥ በአገሪቱ በ9 ዓመታት ውስጥ ከደረሱ ሁሉ ከባዱ መሆኑ ታውቋል። ሩሲያ ዩክሬን ውስጥ በምታካሄዳቸው ጥቃቶች ሰላማዊ ሰዎች እንዳይጎዱ በቂ እርምጃ አልወሰደችም ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ተናገሩ። ቮልከር ትረክ ዛሬ እንዳስታወቁት ሩሲያ እንደ አውሮፓውያን አቆጣጠር ባለፈው 2022 ዓ.ም የካቲት ላይ ወረራን በከፈተችበት ጊዜ ወዲህ ከ10,000 ሲቪሎች መገደላቸውን ጽህፈት ቤታቸው አረጋግጧል። የተገደሉት ሲቪሎች ቁጥር ከተጠቀሰው ሊበልጥ እንደሚችልም አክሏል። ሩሲያ በተቆጣጠረቻቸው የዩክሬን አካባቢዎች በዘፈቀድ የታሰሩና ደብዛቸው የጠፉ ሰዎች መኖራቸውን ቢሮቸው መመዝገቡን የገለጹት የሰብአዊ መብቶች ኮሚሽነሩ የሰው ኮሚሽኑ ሰራተኞች የጦር ምርኮኞች ወዳሉባቸው አካባቢዎች ለመግባት እንዳልቻሉም አስረድተዋል። በሌላ በኩል ሩሲያ መዲና ሞስኮ አየር ክልል ውስጥ በመበረር ላይ የነበረ ሰው አልባ አውሮፕላን ወይም ድሮን በአየር መከላከያዎቻቸው ተመትቶ ወድቋል ሲሉ የከተማዋ ከንቲባ ተናግረዋል። የዩክሬን ጦር ኃይል በበኩሉ ትናንት ለሊት ሁለት ድሮኖች መትቶ እንደጣለ ገልጿል። በተያያዘ ዜና የፈረንሳይ የውጭ ጉዳይ ሚኒስትር ካትሪን ኮሎና የብሪታንያ አቻቸው ዴቪድ ካምረን ፓሪስ ላይ ተገናኝተው የተነጋገሩ ሲሆን ሁለቱ አገሮች ለዩክሬን የሚሰጡትን ድጋፍ እንደሚቀጥሉ ቃል ገብተዋል። ይህ በእንዲህ እንዳለ የሩሲያ ክልል ቤተ መንግስት የአውሮፓ ህብረት ለሚጥልብን አዲስ ዙር ማዕቀብ ተዘጋጅተናል ሲሉ ተናግረዋል። ምክር ቤቱ ትናንት ሰኞ ያጸደቀው ማዕቀብ የሩሲያ አልማዝ ወጪና ገቢ ንግድ ላይም ያነጣጠረ መሆኑ ተመላክቷል። ተመልካቾቻችንና አድማጮቻችን ለዕለቱ ያዝነው የዓለም ዜና በዚሁ አበቃ። አስማማየ ነው ነበርኩኝ። አሁን ለቀሪ ዝግጅቶች ወደ ደል መልሳችሁ።
ከዓለም ዙሪያ ለተጠናቀሩት ዜናዎች አስማማየ ነው አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዷችንን ነው በመከታተል ላይ የምትገኙት። ከኛ ጋር አብራችሁ ስለሆናችሁ አመሰግናለን። እደን ገረመው መሰናዳውን በመምራት ነው፣ ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን ከዚህ ከስቱዲዮ በማከናወን፣ ሲሳይ አሸናፊና ግርማ ደገፋ የድምጽና ምስል ቅንብሩን በመከወን፣ እንዲሁም አባየው ገበያው የዌብና ማህበራዊ ድረገጽን በመቆጣጠር አብራችሁን ታምሹ ዘንድ በድጋሚ በአክብሮት እንጋብዛለን። ለምሽቱ ወደ ያዝነው ወደ አብይ ርዕስ ከመሻገራችን በፊት በሁለተኛው ምዕራፍ ካሉን መሰናዶች አንደኛውን እናስተዋውቃችሁ። ገንዘብ ሚኒስቴር የዩሮ ቦንድ ወለድ ያልተከፈለው አበዳሪዎችን እኩል ለማስተናገድ ነው አለ።
የዕዳ ድርጅቶች ችግር ሁሉም ነው በአንድ ላይ ያው አበዳሪዎቹ የተለያየ ቢሆኑ ግን ያቃተ ሁሉም ነው። ልክ ግለሰብ ሲያቀተው የለ ሞር ካምፓኒ ለምሳሌ ስትራግል በሚያደርግበት ሰዓት ከሁሉም ጋር ነው ድርድር የሚጀምረው እና አንዱ ጋር ለመሳቀት ሌላም ጋር ኢፌክት አለው።
የሰማችኋቸው የፋይናንስ አስተዳደርና የምጣኔ ሀብት ባለሙያ የሆኑት አብዱል መናን መሐመድ ናቸው። የዘገባ እንግዲህ ወደ በኋላ ላይ በንግድና ምጣኔ ሀብታችን የምንመለስበት ይሆናል። አሁን ለምሽት ወደ ያዝነው አብይ ርዕስ እንሻገር። በሀዲያ ዞን አስተዳደርና ሹሞች ላይ የሰላ ትችትን ያቀረቡ ወጣቶች መታሰራቸው ተገለጸ። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ቁጥራቸው በውል ያልታወቀ ወጣቶች ያለ ፍርድ ቤት ትዕዛዝ በተፈቀደ እንደታሰሩ ቤተሰቦቻቸውና ነዋሪዎች ተናግረዋል። በእስራቸው ምክንያት በዞኑ አለ የሚሉት ብልሹ አሰራር እንዲታረም፣ የመንግስት ሰራተኞች ደሞዝ በወቅቱ እንዲከፈል፣ እንዲሁም ደግሞ የአፈር ማዳበሪያ ለአርሶ አደሮች በአግባቡ እንዲቀርብ በመጠየቃቸው ነው ሲሉም አስረድተዋል። በሌላ በኩል በማህበራዊ መገናኛ ዘዴዎች በመንግስት ባለስልጣናት ላይ የሰላ ትችትን ያቀረቡ ወጣቶች ለእስር እንደተዳረጉ የገለጸው የሀዲያ ሚዲያ ሃውስ ባለቤትና መስራች የሚዲያው ቁሳቁሶቹ በዞኑ የጸጥታ ኃይሎች እንደተመዘበረበትም አስታውቃል። በዚህ ዙሪያ የተሰናዳውን ዘገባ ዮናታን ዘብዲዮስ እንደሚከተለው አጠናቅሮታል።
አማኑኤል ደመቀ የተባለ የቤተሰብ አባል እንደታሰረባቸው ተናገሩትና ባደረባቸው የደህንነት ስጋት ስማቸውን ከመናገር ተቆጠቡት አስተያየት ሰጭም ባልታወቀ ምክንያት እንዳሰሩት ነው የገለጹት። አማኑኤል ከታሰረ 11 ቀናት ቢሆነውም በበቂ ሁኔታ ፍርድ ቤት አለመቅረቡና የዋስትና መብት እንደተከለከለም ተናግሯል። የተያዘበትም ምክንያት እሱም ቤተሰቦቹም እንዳላወቁም ጠቁሟል።
የተረጋገጠ መረጃ የለንም። ሶሻል ሚዲያ ጋር ይገናኝ አናውቅም እንደ ቤተሰብ። ግን ከዚህ በፊት ሶሻል ሚዲያ ላይ የሚጽፉ ሰዎች ይታሰሩ ነበር። ታስረውም የተጨባጭ መረጃ ሳያገኙ ሲቀሩ አንከራስተዋቸው ይለቃሉ። ከዚህ በፊት የሚታሰሩ ወንድሞቻችንም ማለት ነው 3-4 ዙር ፍርድ ቤት ያቀርቧቸዋል። 4-5 ወር አስረው ሲሰለቻቸው ይለቃሉ። ይህ እንደ ዞን ለምደነዋል። ግን የአማኑኤል ጉዳይ ከዛ ጋር አይገናኝ ክሊር የሆነ መረጃ የለንም፣ አልነገሩንም።
በሀዲያ ዞን ሆሳና ከተማ ነዋሪና በዋቸሞ ዩኒቨርሲቲ የአንትሮፖሎጂ መምህር መለስ አብርሃም ከመምህርነት ሙያ በተጨማሪ ሀዲያ ሚዲያ ሀውስ የተሰኘ የተለያዩ ይዘቶችን በዩቱብና በሌሎች ማህበራዊ ሚዲያ የሚያቀርብ ህጋዊ ተቋም አቋቁሞ ሲሰራ መቆየቱን ገልጾ በሚያቀርባቸው ጽሁፎቹ የተነሳም ማስፈራሪያና ዛቻ በየጊዜው እንደደረሰበት ተናግሯል። ወጣት መለሰ ባለፈው ሳምንት ፖሊስ ቤቱ ድረስ ዘልቆም ቁልፉን ሰብሮ በመግባት ላፕቶፕ፣ ኮምፒውተር፣ የእጅ ስልክ እና ሌሎች ለዩቱብ ቻናል አገልግሎት የሚጠቀምባቸውን ቁሳቁሶችን ወስዶብኛል ስላማሯል። አውቃቸዋለሁ ያላቸው ሁለት ወጣቶች ባለፈው ሳምንት መጀመሪያና ትናንት ያለ ፍርድ ቤት ትዕዛዝ በፖሊስ ተይዘው ታስሯል በማለትም ተናግሯል።
እኛ ተሰደድን
የተያዘው አንድ ጓደኛችን ነው። አሁን ደግሞ ሌላ ተጨማሪ አንድ ይዞታል ዛሬ። ሁሉንም እየለቀሙ ነው። አሁን ከተገኘ ማንንም በቀን እንደተገኘ ይያዛል። ያው መግለጫውም የፕሬዝዳንቱም እንደሰማው 276 አድን ማጀምረናል ነው ያለው። አንድ ይዞ ነበር ዛሬ ሁለተኛ ደግሞ ያው ሌሎች ሁሉ ሸሽቶ ነው ያሉት።
ያካው ማህበረሰብ ሀዲያ ሚዲያ ሃውስ የተሰኘውን ዩቲዩብ ቻናል እንደተለዋጭ መረጃ ምንጭ እንደምትጠቀምበትና ተቋሙም በዞኑ ኢኮኖሚያዊና ማህበራዊና ፖለቲካዊ ችግሮች እንዲሁም መፍቶቻቸው ላይ ትኩረት በማድረግ አማራጭ ሐሳቦችን ሰጥ መቆይቱን የተናገረው መለሰም ሐሳብ የመግለጽ መፍታቸው መጣሱም ጠቅሷል። በተለይ የዞኑ አርሶ አደሮች የአፈር ማዳበሪያ አቅርቦት ችግርና የመንግስት ሰራተኞች ደሞዝ ወቅቱን ጠብቆ እንዲከፈል የሚጠይቁ ሐሳቦችን በማቅረባቸው በመንግስት ጥርስ ውስጥ ሳይገቡ እንዳልቀሩም ገልጿል።
በዋናነት በሀዲያ ዞን አሁን ላይ ደግሞ ከማዕከላዊ ኢትዮጵያ ክልል መንግስትም ከፍተኛ ተጽዕኖ ይደርስብናል። ይህን ምንድነው ምን እንደሰራ ምን ጥፋት እንዳጠፋን እንኳን ሳይታወቅ ወይም ጥርም ሳያወጡ ባገኙን ቦታ አፍሶ ያስራሉ። እኔ ከዚህ በፊት 2 ጊዜ ታስሬያለሁ። አንድ ጊዜ ለ5 ወር፣ ሁለተኛ ጊዜ ደግሞ ለ2 ወር ያለ ፍርድ ቤት ትእዛዝ ተይዤ ያለ ፍትህ 7 ወር ታስሬ ነው የወጣሁት። አሁን ደግሞ ሰሞኑን ወንድሞቻችን እየታሰሩ ነው። እኛም እየተፈለግን ቤት እንዳንቀመጥ አካባቢያችን እንዳንኖር ተደርገን ተሰደን ያለ ነው።
የደህንነት ስጋት ስላደረባቸው ማንነታቸውን ያልጠቀሱም በዞኑ የሾኔ ከተማ አስተዳደር ነዋሪና አስተያየት ሰጪ ሰዎች የተለያዩ ምክንያቶች እየተፈለጉም ለእስር ተዳርገዋል በማለት በስልክ ለአሜሪካ ድምፅ ተናግሯል። በተለይም ከመንግስት ሰራተኞች ደሞዝና ግብ የታሰሩ ሰዎች አያሌ ናቸው ሲሉ ገልጿል።
የታሰሩ ብዙ ወጣቶች ናቸው ያሉት። ያው እያንዳንዱ በወንጀላቸው ሳይረጋገጥ በቃ ሄዶም የሚጠይቅ ሰው አጥተው ዝም ብሎ በቃ እያሹ ፖሊሶች በራሳቸው ኃላፊነት የፍርድ ቤትንም የእነሱንም ስልጣን ግደብት ሰው እዛ በጣም ያንተሲ ነው ደርሱባቸው ይህን ጠያቂ የሌላቸው ታሳሪዎች ሁሉ አሉ። 100 ውስጥ የሚቆጠሩ ናቸው። ብዙ ናቸው። ያው ማረሚያ ቤቱ እስከሚጠብ ድረስ ነው ማተላዩ። ያው በወንጀል ድርጊት ተሰራቸው ብዙ አሉ። እነዛ ነው እንግዲህ ሰብአዊ መብት አልተጠበቀም፣ ተራግጦ ነው። እስቲ አንድ መምህር 7 ቀን በሙሉ ያለ ጥያቄ ህግና ህገ መንግስት የሚለው ያው አንድ ወንጀለኛ አሸባሪ ካልሆነ በቀር እስከ 48 ሰዓታት መታሰር የለበትም፣ ዋስ መብቱ መጠበቅ እንዳለበት ነው ህገ መንግስት የደነገገው። ይህንን ጥሰው ያው መምህራን የታሰሩት ያለ ጥያቄ 7 ቀን በሙሉ እንደዛ ነው። በቃ ሰብአዊ መብት በጣም በጎላ መልኩ ይታያል።
የወጣቶችን የዘፈቀድ እስር በተመለከተ ከዞኑ ባለስልጣናት ምላሽና አስተያየት ለማግኘት ያደረግነው ጥረት ስልካቸውን ለማንሳት ፈቃደኛ ባለመሆናቸው አልተሳካም። የማዕከላዊ ኢትዮጵያ ክልል ፕሬዚዳንት አቶ እንዳሻው ጣሰው ግን የሀዲያ ዞንን ጨምሮ በክልሉ የመንግስት ባለስልጣናት ስራቸውን እንዳይሰሩና ሰላም እንዲጠፋ የሚያደርጉ ወጣቶች ስለሚኖራቸው ሰሞኑን በሆሳና ከተማ ከህብረተሰብ ተወካዮች ጋር ባደረጉት ውይይት ተናግሯል። የክልሉ ህዝብና ባለስልጣናት ፍርሃት እንዲያድርባቸው ተጽዕኖ በመፍጠር ስራ እንዳይሰሩ ለማድረግ የሚንቀሳቀሱ በማህበራዊ ሚዲያ ዘመቻ የከፈቱ ወጣቶች አሉ ሲሉም ተናግሯል።
ዝም ብሎ የፌስቡከርና ዩቲዩበር አንዳደለመላቸው የስነ ልቦና ጦርነት ነው። የስነ ልቦና ጦርነት አመራሩን ስራ እንዳይሰራ ለማድረግ፣ መላ ህዝቡ ስራ እንዳይሰራ ለማድረግ ጦርነት ነው። በነገራችን ላይ ይሄ መሳሪያ ምናምን የያዘ ጦርነት ራሱን የቻለ ጦርነት ነው። ስለዚህ እዚህ ላይ የተሳተፉ ሰዎች ወደ 276 የተለዩ አሉ። የተለያየ ቦታ ለመደበቅ ሞክረዋል፣ ራሳቸውን ለመቀየር ሞክረዋል፣ ወደ ውጭ ለማምለጥ ሞክረዋል። እነዚህን ካሉበት ቦታ ሁሉ ልቅም አድርጎ መያዝ ዞን አመራሮች ጋር ተነጋግረናል። በየቦታው አጋልጣችሁ ስጡ ነው ያላቸው። እስከ ዞን አመራር ያስጠይቃቸዋል፣ መስጠት ካልቻለ ልዩ ወረዳዎች ተመሳሳይ
በህግ እንዲጠየቁና እንደሳቸው አገላለጽ ካሉበት ተለቅሞ እንዲያዙ ለሁሉም ዞኖችና ወረዳዎች ከክልሉ መንግስት ትእዛዝ መተላለፉን አስታውቀዋል። አስተያየታቸውን ለቪኦኤ የሰጡ ነዋሪዎችና ቤተሰቦቻቸው የታሰርባቸው ሰዎች በዞኑ ህገ መንግስታዊ መፍት እንዲከበርና በዘፈቀድ የታሰሩ ወጣቶች እንዲለቀቁ ጠይቀዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ መሰናዷችን ይቀጥላል። ስርጭቶቻችንን ከቪያማሪክ የፌስቡክ ገጾች በተጨማሪ በሬዲዮ መንገድ ላይ ታገኛችኋላችሁ። ለዕለቱ የያዝነው አብይ ርዕስ እዚህ ላይ ተጠናቀቀ። የትንታኔው መጽሔት ይቀጥላል። በኢትዮጵያ መንግስታዊ አወቃቀር ተጠያቂነትን በማዳከም ለወንጀልና ለመብቶች ጥሰት እድል የሚሰጥ እንደሆነ የኢትዮጵያ ሰብአዊ መብት ድርጅት ህብረት አስታወቀ። ህብረቱ የሀገራዊ ምክክር አጀንዳ መሆን ያለባቸው 4 ቁልፍ የሆኑ የሰብአዊ መብት አጀንዳዎችንም ለይቻለሁ ብሏል። ከአጀንዳዎቹ መካከል ለበርካታ የሰብአዊ መብት ጥሰቶች ምክንያት የሆነው የተጠያቂነት ክፍተት አንዱ ሲሆን ለዚህም መንግስታዊ አወቃቀሩ ዋና ምክንያት መሆኑን የህብረቱ ዳይሬክተር መስዑድ ገበየው አብራርተዋል። ተናግረዋል። ህብረቱ በጥናት ላይ ይዋቻላቸውን አጀንዳዎች ዛሬ ለኢትዮጵያ ሀገራዊ ምክክር ኮሚሽንም አቅርቧል። በዙሪያ የተሰናዳውን ዘገባ ኬኔዲ አባተ ያቀርባል።
የኢትዮጵያ የሰብአዊ መብት ድርጅቶች ህብረት በጥናትና ከተለያዩ የማህበረሰብ ክፍሎች ጋር በመወያየት ለይቻቸዋለው ያላቸውን አራት ቁልፍ የሰብአዊ መብት ጉዳዮች ዛሬ በአዲስ አበባ ተዘጋጀው መድረክ የሲቪክ ተቋማትና ዲፕሎማቶችን ጨምሮ የተለያዩ ባለድርሻዎች በተገኙበት ይፋ አድርጓል። ህብረቱ የሀገራዊ ምክክር አጀንዳ መሆን አለባቸው ብሎ ከለያቸው አራት ቁልፍ ነጥቦች መካከል ተጠያቂነት እንደሚገኝበት የህብረቱ ዳይሬክተር መስዑድ ገበየው ይናገራሉ።
ተጠያቂነት ወደ ይሄ ቨርቲካልም ሆሪዞንታልም የጎንዮሽም ሆነ ቀጥታዊ የሆነ ያስፈልጋል። በሶስቱ የመንግስት ተቋማት መካከል ሚዛኑን የጠበቀ ግንኙነት ያስፈልጋል። በሁለተኛ ደረጃ ደግሞ ማንንም ሰው የሰብአዊ ጥሰቶችን ፈጽሞ ተጠያቂነትን ጠንካራ የተጠያቂነት ስርዓት ካልኖረ አሁንም ዞሮ ዞሮ ብንስማማም ብንግባባም ብንነጋገርም ሄዶ ሄዶ እንደገና ይሄ አሁን ያለንበት አዙሪት ውስጥ የመቆየታችን ነገር የማይቀር ነው የሚሆነው። ስለዚህ የተጠያቂነት ጉዳይ በምክክር ሂደቱ ውስጥ እንደ አንድ አጀንዳ እንዲታይ የለየነው ነው።
ህብረቱ የተጠያቂነት ክፍተቶችን ለመቅረፍ በምክር ሐሳብነት ካስቀመጣቸው መፍትሄዎች መካከል መንግስታዊ አወቃቀሩን ወደ ፕሬዝዳንታዊ መንግስት መቀየር የሚል እንደሚገኝበት አቶ መስዑድ አክለው ተናግረዋል።
በስራ አስፈጻሚው በፍርድ ቤቶችና በህግ አውጪው መካከለ ያለውን የስልጣን የፓወር ባላንስ ብናይ ህገ መንግስቱ ላይ ከተቀመጠው በተቃራኒ ብዙ ነገሮችን ሁላችን የምናየው ነገር አለ። ስለዚህ እዚህ ላይ ይሄንን እንደ አንድ አማራጭ ቢታይ ብለና የመጨረሻ መፍትሄ ነው ያልን አይደለም፣ ምክር ሐሳብ ነው ያቀረብነው። ይሄንን ደግሞ ባለሙያዎችም ምሁራንም በደንብ አንሎክ አድርገውት ጥቅሙንና ጉዳቱን እና አሁን ላለው በተለይ ለሚደርሱ የፖለቲካል ቫዮለንስ እና በተለይ ደግሞ በመንግስት ኃይሎች ለሚፈጸሙት የመብት ጥሰቶች እንደሆነኛ መፍትሄ ያመጣል ብለን ሰጀስት ያደረግነው ነው ማለት ነው።
የአናሳ ማህበረሰብ ክፍሎች ጥበቃ ህብረቱ የምክክር አጀንዳ እንዲሆን የለየው ሌላው ቁልፍ የሰብአዊ መብት ጉዳይ ነው። ሌላው የመሬትና የተፈጥሮ ሀብት አስተዳደር ጉዳይ ሲሆን ሁለቱ ጉዳዮች በኢትዮጵያ ላሉ በርካታ የሰብአዊ መብት ጥሰቶችና ግጭቶች መንስኤ መሆናቸው ተመልክቷል።
በአብዛኛው መፈናቀሎችን ብናይ እንደዚህ ደግሞ ግጭቶችን ብናይ ይሄ እኔ መሬት ነው ይሄ እኔ ክልል ነው ከክልል ይውጣ ወይም ደግሞ እዚህ ክልል ባለቤት አይደለህም ወይም ደግሞ ከአናሳ ብሔረሰብ ጥበቃ ጋር የሚገናኝ ሊሆን ይችላል። እዛ አካባቢ የሚኖሩ የሌላ ብሔር ወይም ደግሞ አናሳ የሆኑ የብሔር ተወካዮች በፖለቲካ ሂደት ውስጥ በአግባቡ ባለመሳተፋቸውና ውሳኔ ለመስጠት የሚያስችል አሰራር ባለመኖሩ የተፈጥሮ ሀብት ባለቤትነቱም ከዛው ጋር የሚሄድ ነው። ስለዚህ እንደ አንድ አጀንዳ ቢያዝ ላሉ የመብት ጥሰቶች የራሱን የሆነ አስተዋጽኦ የመብት ጥሰቶቹ እንዲቀንሱና ጠንካራ የሆነ የሰብአዊ መብት የሚከበርበት ባህል እንዲመጣ አስተዋጽኦ ያደርጋል በሚል ነው።
የሲቪል ማህበራት ኃላፊነታቸውን በአግባቡ እንዲወጡ ለማህበራቱ የሚደረገው የጥበቃ ጉዳይም ትኩረት ሊሰጣቸው ከሚገቡ የምክክር አጀንዳዎች መካከል መሆን እንዳለበት ህብረቱ ገልጿል። ከዚህም በተጨማሪ የሀገር ውስጥ ተፈናቃዮች በምክክር ሂደቱ ከፍተኛ ተሳትፎ ሊኖራቸው እንደሚገባና የሀገራዊ ምክክር ኮሚሽኑ ለዚህ በተለየ መልኩ አመቺ ሁኔታ መፍጠር እንዳለበት የኢትዮጵያ የሰብአዊ መብት ድርጅቶች ህብረት አሳስቧል። ህብረቱ በዛሬው መድረክ ላይ አጀንዳዎቹን ከሀገራዊ ምክክር ኮሚሽን ኮሚሽነሮች መካከል አንዷ ለሆኑት ለወይዘሮ ብሌን ገብረመድህን ያስረከበ ሲሆን አጀንዳዎችን የማቅረብ ተግባራት ከሌሎችም አካላት ሊቀጥሉ እንደሚገባ ኮሚሽነሯ ተናግረዋል።
ከዚህ ቀደም የአካል ጉዳተኞች ማህበራት ፌዴሬሽን እንደዚሁ አቅርቦልናል። የሴቶች ጥምረት ለሀገራዊ ምክክርም ሰጥቶናል። ይሄ እንግዲህ ሶስተኛው በተደራጀ መልኩ የሚቀርብልን የአጀንዳ ግብአት ነው። ነገር ግን በርካታ ግለሰቦች፣ የተለያዩ ሰዎች በኢሜይል፣ በፖስታ፣ በአካልም ቦክስ አለን ኦፊሳችን ውስጥ መጣችሁ ልታዩት ትችላላችሁ። እዛ ቦክስ ውስጥ እየከተቱ ይሄዳሉ። ስለዚህ አካታችነትን የሐሳብ አካታችነትን ከማረጋገጥ አንጻር ሁሉንም ሰው እኛ በአካል ሄደን አዋይተን ስለማንደስ በጣም ትልቅ እድል ነውና እንደዚህ አይነት ጥረቶች ቢቀጥሉ።
በአጀንዳዎቹና በምክክር ኮሚሽኑ ተግባራት ዙሪያ በመድረኩ የተገኙ ተሳታፊዎች ውይይትም አድርገዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
على ዓለም አቀፉ የፍልሰት ድርጅት IOM ሊጠናቀቅ በተቃረበው የአውሮፓውያኑ 2023 ከ6300 በላይ የሚሆኑ ኢትዮጵያን ፍልሰተኞችን ከየመን እንዳስመለሰ አስታወቀ። የተቋሙ የኢትዮጵያ ቢሮ የህዝብ ግንኙነት ክፍል ባልደረባ አቶ አለማየሁ ሰይፈስላሴ ለአሜሪካ ድምጽ በሰጡት ቃለ መጠይቅ በአሁኑ ወቅት በየመን ወደ 200 የሚደርሱና አብዛኞቹ ከአፍሪካ ቀንድ ሀገራት የሆኑ እርዳታን የሚሹ ፍልሰተኞች እንደሚገኙ ገልጸዋል። ከነርሱም ውስጥ ከ78% በላይ የሚሆኑት ኢትዮጵያዊ እንደሆኑ አቶ አለማየሁ ጨምረው ተናግረዋል። በሀገሪቱ ያለው ጦርነትና ግጭት ይህንን ተከትሎ የሚፈጠረው የስራ አጥነት ችግር ለዜጎች ፍልሰት ከሚጠቀሱት ምክንያቶች ውስጥ እንደሆኑ አቶ አለማየሁ አክለው አስታውቋል። በዚህ ዙሪያ የተሰናዳው ዘገባ ገብረ ሚካኤል ገብረ መድህን ያቀርበዋል።
በዓለም አቀፉ የፍልሰት ድርጅት IOM የኢትዮጵያ ቢሮ የህዝብ ግንኙነት ክፍል ባልደረባ አቶ አለማየሁ ሰይፈስላሴ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ቀደም ሲል የነበሩት እንደ ኮሮናና አካባቢያዊ ግጭቶች የመሳሰሉት ችግሮች ከየመን ፍልሰተኞችን ለመመለስ እንቅፋት ፈጥረው እንደነበር ገልጿል። አሁን ግን ሁኔታዎች እየተሻሻሉ በመምጣታቸው በየጊዜው ፈቃደኛ ፍልሰተኞችን ወደ ኢትዮጵያ እየመለስን እንገኛለን ብለዋል። ተቋማቸው እየተገባደደ ባለው የፈረንጆች ዓመት 2023 በሺዎች የሚቆጠሩ ኢትዮጵያውያን ፍልሰተኞችን በፈቃደኝነት ከየመን ማስመለሱንም ተናግረዋል።
በ2023 በፍላጎት ወደ ሀገራቸው እንዲመለሱ የተደረጉት ሰዎች ከ6300 በላይ ናቸው።
በጦርነት ከምትታመሰው የመን በሺዎች የሚቆጠሩ ፍልሰተኞችን የመመለሱ ጥረት እንዳለ ሆኖ በዚሁ ዓመት አደገኛ የተባለለትን የምስራቁን ቀጣና ተከትለው ወደዚያው ያመሩ ፍልሰተኞች ብዛትም እንደዚሁ ከፍተኛ እንደነበር አቶ አለማየሁ ገልጸዋል።
ከ95000 በላይ የሚሆኑ ሰዎች በየመን ከጃንዋሪ እስከ ዲሴምበር መጀመሪያ ድረስ እስከ ኖቬምበር መጨረሻ ድረስ ባለው ቁጥር 95000 የሚሆን ሰው ሄዷል። እዛ የመን አለ። ይሄ ከ2022 ከነበረው ጋር ሲታይ 2022 ላይ ወደ 70000 የሚሆን ነው የነበረውና ከፍተኛ ቁጥር ጭማሪ ያሳያል። 25000 ሰው የሚጠጋ
በአሁኑ ጊዜ በርካታ ፍልሰተኞች በየመን በአስቸጋሪ ሁኔታ ውስጥ እንደሚገኙም የተቋሙ የሥራ ባልደረባ አስታውሰዋል።
አይም የሚገምተው እንግዲህ ባሉት መረጃዎች ቁንጽል ቢሆንም ከ200000 ሰው በላይ ከኢስት አፍሪካ በአብዛኛው ሆርን ኦፍ አፍሪካ ላይ ወደ እርዳታ ድጋፍ የሚያስፈልጋቸው የመን ላይ እንዳሉ ነው ቁጥሩ የሚያሳየው። እንግዲህ
ከዚህ ውስጥ ምን ያህሉ ኢትዮጵያውያን ይሆናሉ ብላችሁ ትገምታላችሁ?
እንግዲህ ቁጥሩ ከፍተኛ የሚሆነው ኢትዮጵያዊ እንደሚሆን ነው የሚያሳየው። ወደ 80% ድረስ ይደርሳል። አንዳንድ ጊዜ 78% 80 እዛ አካባቢ የሚሆነው ኢትዮጵያዊ ነው ተብሎ ይቀመጣል። እንግዲህ ላይ
የምስራቁን የጉዞ ቀጣና በማቋረጥ ወደ የመን ከተሻገሩት ፍልሰተኞች ውስጥ አብዛኞቹ ኢትዮጵያውያን ለመሆናቸው ቀደም ሲል የነበረው የሰሜን ኢትዮጵያው ጦርነትና እሱን ተከትሎ የመጣው ሥራ አጥነት እንደዚሁም አሁንም በአማራ ክልልና በሌሎችም የሀገሪቱ አካባቢዎች ያሉት ግጭቶች አስተዋጽኦ አድርገው ሊሆኑ እንደሚችሉ አቶ አለማየሁ ጠቅሰዋል።
ኢኮኖሚክ መጠቀቅ በሚኖርበት ጊዜ ኢኮኖሚክሊ እየሰራ የነበረ ሰው በግጭት ምክንያት ስራ ከመስራት ካልቻለ ግን እንደ አማራጭ ወደ ውጭ ለመሄድ እና ለመስራት ሊያስብ ይችላል። ስለዚህ እንደ ፑሽ ፋክተር ተጨማሪ ግጭቶች ያው አንድ ፑሽ ፋክተር ናቸው። ለብዙ ሰው ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ ሄዶ እንዲፈልስና ስራ እንዲፈልግ ለማድረግ አንድ መንስኤ የሆነው ሊገፋፉ ይችላል። ምክንያቱም ከፍተኛ የሆነ ግጭት በሚኖርበት ጊዜ ሰዎች አማራጭ ማግኘት አለብኝ ብለው ያንን ይጠቀማሉና
ፍልሰተኞቹ በመንገድ ላይም ይሁን እዚያ ከደረሱ በኋላ ለተለያዩ ችግሮች እንደሚጋለጡም አውስተዋል።
በሚወጡበት ጊዜ በውሃ ጥም ይቸገራሉ። ከዚህ ከሀገር ጀምሮ እስኪወጡ ድረስ ያለውም የሚያካትታል። ይሄ ካቋረጡ በኋላም በጅቡቲ ፖርቶች ላይ ቁጭ ብሎ እንግዲህ የሚሄዱበትን መንገድ እስኪያገኙ ድረስ ረዥም ጊዜ ምቹ ባልሆነ ሁኔታ ይቆያሉ። ከኢትዮጵያ ቦርደር እዛ እስኪደርሱ ድረስ ከጅቡቲ መሳፈሪያ ድረስ እንኳን እስኪደርሱ ድረስ ያለው ቦታ ላይ በአብዛኛው እግር ከፍተኛ የሆነ ጉዞ በረሃ ውስጥ አቋርጠው ስለሚሄዱ ከፍተኛ የሆነ ችግር ያጋጥማቸዋል። ሌላው እዛ ከተሻገሩም በኋላ ደግሞ በሚሻገሩበትም ወቅት መናኛ የሆኑ ጀልባዎችን ስለሚጠቀሙ መንገዱ አደገኛ ይሆናል በሚያቋርጡበትም ጊዜ። ካቋረጡም በኋላ ደግሞ በአብዛኛው በየመን በኩል ስለሆነ የሚያቋርጡት የመን ላይ ያው ባለው የጸጥታ ችግር ምክንያት ከፍተኛ ችግር ላይ ወድቃሉ። ከዛም ደግሞ እንደገና ወደ ሳውዲ አረቢያ ነው በአብዛኞቹ ለመሄድ የሚሞክሩት። ሳውዲ ደግሞ የራሱ የሆነ ቦርደር ፓትሮል እና ዝግጅት ስላለ እሱ ላይ ደግሞ እንግዲህ አቋርጦ ለመግባትም አስቸጋሪ የሆነ ሲትዌሽን አለ። አንዳንድ ጊዜ የከፋ የሆነ ሰዎች ለሞት የሚዳረጉበት ጊዜ አለ። 22 ላይ እስከ 823 የሚሆኑ 823 የሚሆኑ ሰዎች አብዛኞቹ ኢትዮጵያውያን ናቸው ተብሎ የሚገመት እዛ ቦርደር ከየመን ወደ ሳውዲ አረቢያ ባለው ቦርደር ላይ ህይወታቸው አልፏል።
ከዚሁ ጋር በተያያዘ ባለፉት ሳምንታት ከኬንያ፣ ከፑንትላንድ እና ከታንዛኒያ በመቶዎች የሚቆጠሩ ኢትዮጵያውያን ፍልሰተኞች ወደ ሀገራቸው መመለሳቸውን የመንግስት ብዙሃን መገናኛ ዘግበዋል። በዚህ ጉዳይ ዙሪያ ከውጭ ጉዳይ ሚኒስቴርና ከሴቶችና ማህበራዊ ጉዳይ ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ሲቪል ፍልስጤማውያን ደህንነት መጠበቅ ግዴታ እንደሆነ ሎይድ ኦስትን አሳሰቡ። የአሜሪካ የመከላከያ ሚኒስትር ሎይድ ኦስትን ትላንት ሰኞ እስራኤልን በጎበኙበት ወቅት ሀገራቸው ለሀገሪቱ ያላትን የማይናወጥ ድጋፍ በድጋሚ አረጋግጠዋል። በአንጻሩ የፍልስጤማውያን ሲቪሎችን ደህንነት መጠበቅ ከሞራልም ሆነ ከስልት አኳያ ግዴታ ነው ያሉት የመከላከያ ሚኒስትሩ ጦርነቱ ካበቃም በኋላ የሁለቱ ሀገራት መስረታ መፍትሄ ላይ የመድረስ አስፈላጊነት አጽንኦት ሰጥተው ተናግረዋል። የአሜሪካ ድምጽ ዘጋቢ ቬሮኒካ ቫልደረስ ያጠናቀረችው ዘገባ እንግዶ ወልዴ እንደሚከተለው ያቀርበዋል።
በእስራኤል የአየር ጥቃት የተጎዱ ፍልስጤማውያን ህጻናት ትናንት ወደ ሆስፒታል ሲወሰዱ ተስተውሏል። በዚሁ ቀን የሰብአዊ መብት ቡድኑ ሂዩማን ራይትስ ዋች እስራኤል በጋዛ ሰርጥ ፍልስጤማውያን ውሃ እንዳያገኙ አድርጋለች፣ ረሃብንም እንደ ጦር መሳሪያ ተጠቅማለች ሲል ከሷል። ቴል አቪቭ ክሱን ውድቅ በማድረግ አይሁድ ጠል ስትል ገልጸዋለች። ትናንት ሰኞ የመከላከያ ሚኒስትሩ ዮአፍ ጋላንትን ጨምሮ ከበርካታ የአገሪቱ ባለሥልጣናት ጋር የተነጋገሩት የአሜሪካው መከላከያ ሚኒስትር ሎይድ ኦስትን በጋዛ ለፍልስጤማውያን ሲቪሎች ጥበቃ ማድረግ የሞራል ግዴታ ብቻ ሳይሆን ከስልት አንጻርም ግድ ይላል ብለዋል።
Democracies are stronger and more secure when we uphold the law of war.
የጦርነትን ህግ ስናከብር ዲሞክራሲ የጠነከረና አስተማማኝ ይሆናል። እስራኤል ላላት ራስዋን የመከላከል መብት መቆማችንን እንቀጥላለን። በተመሳሳይ በግጭት ወቅት ሲቪሎች ጥበቃ እንዲደረግላቸውና የሰብአዊ እርዳታ ወደ ጋዛ መግባቱ እንዲቀጥል የምናደርገውን ጥሪ እንቀጥላለን።
የእስራኤሉ አቻቸው ጋላንትም እስራኤል ሐማስን ለመደምሰስ በመታደርገው ዘመቻ ኃይሎቻቸው በተቻለ መጠን በሲቪሎች ላይ ጉዳት እንዳይደርስ ይጥራሉ ብለዋል።
We are defending our values and we operate
እሴታችንን እየተከታተልን ነው። በዓለም አቀፍ ሕግ መሰረት እንንቀሳቀሳለን። ነገር ግን ስለ ሰብአዊ ጉዳዮች እናነሳ 129 ታጋቾች በጋዛ እንዳሉ መዘንጋት የለብንም። ይህ የበለጠ የሰብአዊ ጉዳይ ነው።
በሊባኖስ የሚገኘው ሂዝቦላ እና ሌሎች በኢራን ለሚደገፉ ቡድኖች ጦርነቱን ከማባባስ እንዲቆጠቡ ያስጠነቀቁት ኦስትን እና ጋላንት ከጦርነቱ በኋላ በፍልስጤም ግዛቶች ምን መደረግ እንዳለበት የየራሳቸውን ትልም አስቀምጠዋል። በቅድሚያ የአሜሪካው መከላከያ ሚኒስትር ሎይድ ኦስትን
We know that the past 72 days have been some of the most painful days in Israel's history.
ያለፉት 72 ቀናት በእስራኤል ታሪክ እጅግ አሳዛኝ ቀናት እንደሆኑ እናውቃለን። ነገር ግን ከዚህ አስከፊ ጦርነት በኋላ ለእስራኤልና ለፍልስጤም ህዝቦች ጸጥታ የማይፈጥር ከሆነ ተስፋ መቁረጥ ከጨመረ ችግሩ የበለጠ አስከፊ ይሆናል። ሁለት አገራት ተፈጥረው ጎን ለጎን በጋራ ጸጥታ ቢኖሩ እስራኤላውያንና ፍልስጤማውያን የሚሹት ጉዳይ ነው።
የእስራኤሉ መከላከያ ሚኒስትር ዮአፍ ጋላንት
We know that Hamas will not control Gaza. Israel will not control Gaza.
Hamas ወደፊት ጋዛን እንደማይቆጣጠር እናውቃለን። እስራኤልም በሲቪል አስተዳደር መልክ ጋዛን አትቆጣጠርም። የወደፊት ጸጥታችንን አስተማማኝ ለማድረግ ግን አስፈላጊ የሆነ ማንኛውንም ወታደራዊ ዘመቻ እናደርጋለን። በዛኛው በኩል ያሉና በጠላትነት ለማያዩን ወገኖች መንገዱን ያመቻቸን ነው።
ለፍልስጤማውያን ራስ ገዝ ጠቅላይ ሚኒስትር መሐመድ ሽታይህ ግን ቀዳሚው ጉዳይ ጦርነቱን በአስቸኳይ ማስቆም ነው።
ان الذي نريد الان
This world must help us to stop the aggression and end the occupation.
ዓለም ይህን ጥቃትና ወረራ ማስቆም አለበት። የፍልስጤማውያን አመራር ተጠሪነቱ ለማንም ሳይሆን ለፍልስጤማውያን ነው። ጋዊነቱ የሚመነጨው ከፍልስጤማውያን ነው። የህዝብ ድምጽ ደግሞ በምርጫ ኮሮጆ ይወሰናል።
አሜሪካ መካከለኛው ምስራቅን ለማረጋጋት የምታደርገውን ጥረት በመቀጠል መከላከያ ሚኒስትሩ ሎይድ ኦስትን ወደ ባህሬንና ቀጣር ጉዞ በማድረግ በርካታ ውይይቶችን እንደሚያደርጉ ተጠቁመዋል።
የተከበራችሁ አድማጮቻችን ለምሽት ያዝነው የመጀመሪያው ምዕራፍ እዚህ ላይ ተጠናቋል። ወደ ሁለተኛው ምዕራፍ እንሻገራለን። የሁለተኛው ምዕራፍ የመጀመሪያ ዘገባችን ንግድና ምጣኔ ሀብት ነው። ገንዘብ ሚኒስቴር የዩሮ ቦንድ ወለድ ያልተከፈለው አበዳሪዎችን እኩል ለማስተናገድ ነው አለ። ኢትዮጵያ ከ9 ዓመት በፊት በዓለም ገበያ ቦንድ በመሸጥ ላገኘችው የ1 ቢሊዮን ዶላር ብድር ባለፈው ሳምንት መጀመሪያ ላይ መክፈል የነበረባትን ወለድ ያልከፈለችው ሁሉንም አበዳሪዎቿን በእኩል ለማስተናገድ እንደሆነ ገንዘብ ሚኒስቴር አስታውቋል። ሚኒስቴሩ ባለፈው ሳምንት አርብ ታህሳስ 5 ቀን 2016 ዓ.ም ባወጣው መግለጫ የገንዘብ ሚኒስቴር ዴኤታ ዶክተር ኢዮብ ተካልኝ ከውጭ አበዳሪዎች ጋራ እንደተወያዩ ታውቋል። በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡ የፋይናንስ አስተዳደር ባለሙያ የሆኑት ዶክተር አብዱል መናን መሐመድ በበኩላቸው የኢትዮጵያ መንግስት በእዳ ክፍያ ሽግሽግ ጉዳይ ከግል ተቋማት አበዳሪዎቹ ጋር እየተደራደረ እንደሚገኝ ጠቁመው በዚህ ስምምነት ላይ እንደሚደረስም እምነታቸውን ገልጿል። ገብረ ሚካኤል ገብረ መድህን ዘገባለው።
የፋይናንስ አስተዳደር ባለሙያ የሆኑት ዶክተር አብዱል መናን መሐመድ በኢትዮጵያ ኢኮኖሚ ሁኔታና በእዳ ሽግሽግ ዙሪያ ለአሜሪካ ድምጽ በሰጡት አስተያየት ለልማት ስራዎቹ ማስፈጸሚያ የኢትዮጵያ መንግስት ከሀገር ውስጥና ከውጭ አበዳሪዎች ብድር እንደሚወስድ ጠቅሷል። የውጭ አበዳሪዎቹ መንግስታዊና የግል አበዳሪዎች ተብለው እንደሚጠሩ የገለጹት ባለሙያው በአጠቃላይ ሀገሪቱ ከፍተኛ የእዳ ጫና ስላለባት ቻይናን ጨምሮ በመንግስታዊ አበዳሪዎች የእዳ ክፍያ ሽግሽግ እንዲደረግላት መደራደሯንና ይህም ውጤት ማስገኘቱን ተናግረዋል። በድርድሩ መሰረት ኢትዮጵያ መክፈል የነበረባትን የ1.5 ቢሊዮን ዶላር እዳ ወለዱን ጨምሮ እስከ መጪው ሐምሌ ወር ድረስ በጊዜያዊነት እንዳትከፍል መንግስታዊ አበዳሪዎቿ ተስማምተዋል ያሉት ባለሙያው የግል ተቋማት አበዳሪዎቿም በተመሳሳይ የእዳ ክፍያ ሽግሽግ እንዲያደርጉ እንደምትፈልግ ይገልጻሉ።
የግል አበዳሪዎች አሉ፣ ቦንድ ማለት ነው። ቦንድ የኢትዮጵያ መንግስት ወረቀት ማለት ነው። የብድር ወረቀት መስጠት 2014 እየተበደረው ብድር 1 ቢሊዮን ዶላር አለ እና እሱን የኢትዮጵያ መንግስት ከነሱ ከባለቤቶቹ ጋር ከአበዳሪዎቹ ጋር ድርድር እያደረገ ነው። ያከፋፈሉ ሁኔታ ለምን የሚቀጥለው አመት መከፈል አለበት በውሉ መሰረት በዚህ ወር አካባቢ። ስለዚህ የኢትዮጵያ መንግስት ችግር ላይ ስለሆነ እየተደራደረ ያለው ከነሱ ጋር።
ኢትዮጵያ ከ9 ዓመታት በፊት ቦንድ በመሸጥ ከግል አበዳሪዎቿ 1 ቢሊዮን ዶላር ብድር ማግኘቷንና ይህን ብድር በ10 ዓመት ውስጥ ለመክፈል መስማማቷን ተናግረዋል። ለዚህ ብድር በዓመት 2 ጊዜ የ6.625% ዓመታዊ ወለድ ትከፍላለች የሚሉት ዶክተር አብዱል መናን ባለፈው ሳምንት ሰኞ ዕለት መክፈል የነበረባትን የ33 ሚሊዮን ዶላር ወለድ ግን እንዳልከፈለች አመልክተዋል። በጉዳዩ ዙሪያ ባለፈው አርብ ዕለት ታህሳስ 5 ቀን 2016 ዓ.ም መግለጫ ያወጣው የገንዘብ ሚኒስቴር ኢትዮጵያ ይህን የዩሮ ቦንድ ወለድን ላለመክፈል የወሰነችው በአቅም ማነስ ሳይሆን ሁሉንም አበዳሪዎች እኩል ለማስተናገድ በማሰብ እንደሆነ ገልጿል። ባለሙያው ዶክተር አብዱል መናን መንግስት ይህንን የሚልበትን ምክንያት ያስረዳሉ።
የእዳ ድርድር ጀምር ሁሉም ነው በአንድ ላይ ያው አበዳሪዎቹ የተለያየ ቢሆኑ ግን ያቃተ ሁሉም ነው። ልክ ግለሰብ ሲያቀተው የለ ሞር ካምፓኒ ለምሳሌ ስትራግል በሚያደርግበት ሰዓት ከሁሉም ጋር ነው ድርድር የሚጀምረው እና አንዱ ጋር ለመሳካት ሌላም ጋር ኢፌክት አለው።
የቦንዱን አከፋፈል ሁኔታ መደራደር ይፈልጋል። ልክ ሌሎቹ ጋር እንዳደረገው ድርድር ከነዚህም ጋር ድርድር ማድረግ ይፈልጋል። ቢከፍል ኖሮ ሌሎቹ አቤቱታ ያቀርቡበታል። እዚህ ጋር እየከፈልክ እኛ ጋር እዚህ ጋር ደግሞ አልችልም ብለህ ድርድር ጀምረሃል የሚል አቤቱታ እንዳይቀርብበት የኢትዮጵያ መንግስት ገንዘቡ ቢኖረው ገንዘቡን ባለመክፈል ድርድር ወደ ድርድር እንዲመጡ ለማድረግ ፈልጓል።
የገንዘብ ሚኒስቴሩ መግለጫ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ከ100 በላይ ተሳታፊዎች በተገኙበት የበይነመረብ መድረክ ቀደም ሲል ስለተደረጉ የእዳ ሽግሽግ ውይይቶች ማብራሪያ መስጠታቸውን አውስቶ ሀገሪቱ ከዩሮ ቦንድ አበዳሪዎች ጋር የእዳ ክፍያ ሽግሽግ ለማድረግ ያላትንም እቅድ አቅርበዋል ይላል። ዶክተር አብዱል መናን ደግሞ በዚህ የእዳ ክፍያ ሽግሽግ ውይይት መንግስት የመደራደሪያ ነጥቦች ማቅረቡን ይናገራሉ። በድርድሩ ከስምምነት ላይ ይደረሳል ብለው እንደሚያምኑም ገልጸዋል።
የኢትዮጵያ መንግስት ያስቀመጣቸው ኮንዲሽኖች ነበር እንደ መደራደሪያ ወለዱ ይከነስልኝ መከፍልበት ጊዜ የሚቀጥለው ዓመት መሆኑ ቀርቶ 2028 ጁላይ ከዛ በአራት ዓመት በስምንት ክፍያ ይሁንልኝ የሚል ሀሳብ አቅርበው ነበር። እነሱ ደግሞ ወለዱ እንዳለ ይሁን ወደ 2028 መገፋቱ ተስማምተው አከፋፈሉ ላይ ግን በአንድ ዓመት የሚል ሀሳብ አቅርበው ነበር። ወለዱ ላይ የተወሰነ ልዩነት አላቸው። የአሁኑ ወለድ 6.2625 ነው በዓመት። የኢትዮጵያ መንግስትም 5.5 ብሎ ሀሳብ አቅርቧል እና የኢትዮጵያ መንግስት ኮሚትመንቱን አሳይቷል ለመደራደር እና እንደው ይስማሙን ከሚለው ሞር ይስማማሉ የሚለው ልቤን ይገዛዋል። ሁለቱም ወደሆነ ድርድር ፖይንት ላይ መምጣታቸው አይቀር ነው።
የዩሮ ቦንድ አበዳሪዎቹ የኢትዮጵያ መንግስት በዚህ ወር መጀመሪያ ላይ መክፈል የነበረበትን የ33 ሚሊዮን ዩሮ የወለድ ክፍያ እንዲፈጽም የ14 ቀናት የጊዜ ገደብ እንደተሰጠው ያስታወሱት ዶክተር አብዱል መናን በድርድሩ ተስማምተው ችግሩ ካልተፈታና ኢትዮጵያ ወለዱንና ብድሩን መክፈል ባትችል ውጤቱ ጥሩ አይሆንም ይላሉ።
የኢትዮጵያ የመበደር አቅም የመጀመሪያ ዝቅ ይላል፣ ወደ ጀንክ ተሪተሪ ይወርዳል። ይህ ማለት ኢትዮጵያ የንግድ ብድር ምንም የምታገኝበት ሁኔታ እድሉም አይኖርም። አንደኛ ደረጃ ክሬዲት ሬቲንጓን ያወርደዋል። በሁለተኛ ደረጃ ከሌሎቹ የጀመረችውንም ድርድር በጣም ያንጓተትባት ይችላል። እዚህ ጋር ያልቋጨች ችግር ጉዳይ ስላለ ያ ተጓተተ ማለት ከኤምኤፍ ጋር የተጀመረው ብድር ስምምነት ፓኬጅ ኢኮኖሚክ ሪፎርም መሰረት ያደረገ እሱ ምንም ጥርጥር የለውም እንደሚጓተት ነው።
በዚህ ሂደት አበዳሪዎቹም ይከስራሉ፣ ሀገሪቱም እዳን መክፈል አለመቻል ሁኔታ ውስጥ ትገባለች ወይም ዲፎልት ታደርጋለች የሚሉት ዶክተር አብዱል መናን ይህ ደግሞ ከባድ ኢኮኖሚያዊ ጫና እንደሚያስከትል ነው የሚገልጹት።
የኢትዮጵያ መንግስት ዲፎልት ሲያደርግ ኢንቨስተሮቹ ምን ይጠቀማሉ? ወዲ አውቶማቲካሊ የቦንድ ዋጋው እንደገና ይወድቃል። አሁን ራሱ በአንድ ብር የሚሸጠው ወደ 64 ሳንቲም አካባቢ ወድቆ ነበረ እና የኢትዮጵያ መንግስት ቴክኒካሊ ዲፎልት አደረገ ማለት ሂውጅ ከሰራ ነው እነሱ ላይ የሚመጣው። የኢትዮጵያ መንግስት ብድር ማያገኝ ከሆነ ከአይኤምኤፍ እንደዚሁም ከሌሎች አበዳሪዎች ማያገኝ ከሆነ ባለብን የበጀት ዲፊሲት ባለብን የመንግስት ገቢ ዝቅ ማለት እና ወጪው ከፍ ማለት በጣም ተወሰነ ተራዘመ ጊዜ የኢኮኖሚ ችግራችን ይበረታል ማለት ነው። ማንኛውም ፎሬን ዳይሬክት ኢንቨስትመንት የሚያደርግ ሰው የኢትዮጵያ ክሬዲት እንትን መመልከቱ አይቀርም። ኢትዮጵያ እዳዋን መክፈል የማችል ሀገር ከሆነች ነገ የፎሬን ዳይሬክት ኢንቨስትመንት የሚመጣው ባለሀብት ኢትዮጵያ ውስጥ ኢንቨስት አድርጎ እንዴት ነው ከኢትዮጵያ ገንዘቡ ነስ ማውጣት የሚችለው?
ፊች የሚባለው የሀገራትን ብድር የመክፈል አቅም ደረጃ የሚያወጣ ተቋም የኢትዮጵያ ዕዳ የመክፈል ደረጃ በፊት ከነበረበት ዝቅ ማለቱን ባለፈው ሳምንት አስታውቋል። ተቋሙ ይህን ደረጃ የሚያወጣው የኢኮኖሚውን ሁኔታና የሀገራትን ፖለቲካዊ አለመረጋጋት ከግምት በማስገባት እንደሆነም ዶክተር አብዱል መናን ተናግሯል። ስለዚህ ጉዳይ ከገንዘብ ሚኒስቴር ተጨማሪ አስተያየት ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በመከታተል ላይ የምትገኙት የማክሰኞ ምሽት መሰናዷችን ነው። ስርጭታችንን በቪያ ማሪክ የፌስቡክ ገጽ ላይና ድረ ገጽ ላይ እንድትከታተሉ እንጋብዛለን። ቀጣዩ ዘገባችን ደግሞ ትምህርት ነው። በአማራ ክልል በሚገኙ ዩኒቨርሲቲዎች ሲማሩ የነበሩ የዘንድሮ ተመራቂዎች ወደ ሌሎች የሀገሪቱ ዩኒቨርሲቲዎች እንዲገቡ ትምህርት ሚኒስቴር ጠየቀ። አስተያየታቸውን ዛሬ ለአሜሪካ ድምጽ የሰጡት የ2016 ዓ.ም ተመራቂ ነበር ያሉ ተማሪዎች በአማራ ክልል በአሁን ሰዓት ባለው የጸጥታ ሁኔታ ዩኒቨርሲቲዎች እስካሁን ባለመጥራታቸውና ትምህርት ባለመጀመራቸው የመመረቂያ ሂደቱ እንዲሁም ደግሞ የመውጫ ፈተናውን ያወሳስብብናል ብለዋል። በጉዳዩ ላይ ለማነጋገር የትምህርት ሚኒስቴር ከፍተኛ አመራሮች የእጅ ስልክ ላይ ብንደውልም ስልኩ ባለመነሳቱ ምክንያት ግን ምላሽ ማግኘት አልተቻለም። በዙሪያ አስቴር ምስጋናው ዘገባላት።
በኢትዮጵያ በአማራ ክልል የሰው ህይወት የቀጠፈው ግጭት መቀጠሉን ተከትሎ በክልሉ በሚገኙ ዩኒቨርሲቲዎች ትምህርት አልተጀመረም። አስተያየታቸውን ዛሬ ለአሜሪካ ድምጽ ከሰጡ የ2016 ዓ.ም ተመራቂዎች መካከል ክልሉ ውስጥ ሰላማዊ እንቅስቃሴ ባለመኖሩ ወደ ዩኒቨርሲቲዎቻቸው ገብተው ትምህርት እንዲጀምሩ አለመጠራታቸውን ገልጸው ይህም የመመረቂያ ሂደቱንና የመውጫ ፈተና አወሳሰዳቸው እንደሚያወሳስብባቸው ተናግረዋል። ተማሪዎች በሰሜን ኢትዮጵያው ጦርነት ጦርነት ወቅት ትምህርት ሚኒስቴር በትግራይና በወልዲያ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎችን ወደ ሌሎች የሀገሪቱ ዩኒቨርሲቲዎች እንዲማሩ መወሰኑን አስታውሰው አሁንም ተመሳሳይ እርምጃ እንዲወስድ ጠይቀዋል። ከጎንደር ዩኒቨርሲቲ የህዝብ አስተዳደር ትምህርት ዘርፍ የዘንድሮ አመት ተመራቂ እንደነበር የሚናገረው የደቡብ ክልል ወላይታ ዞን ነዋሪ በረከት በደቀ ጎንደር ዩኒቨርሲቲ የዘንድሮውን የትምህርት ዘመን እስካሁን አለመጀመሩን እንዳሳሰበው ይገልጻል።
ብዙ ተማሪዎች እንደውም ጭንቀት ውስጥ ዲፕሬሽን ውስጥ እየገቡ እኛም ጋር እየደወሉ ጭንቀታቸውን በጣም እንትን ይላሉ። ትምህርት አምስት ወር መሆኑን ራሱ ያወቁት በጣም እየጨነቀኝ ከቤተሰብ ጋር ሁላ ተጣልቼ ሌላ ሀገር እያጓጓዙኝ ነበረ። ግን በዛ ሁሉ ትምህርት ቤቱ በመዘጋቱ ምክንያት በጣም ከምን ከሌላ ስራ እንዳንሰራ ምንም ከጥቅም ውጭ ሆነን ዝም ብለን እየኖርን ነው እና ትምህርት ቤቱ ቢከፈት የሚል ብዙ ጥያቄዎችን አቅርበን ነበረ። ግን ምንም አይነት ምላሽ ባለመሰጠቱ እንግዲህ ተስፋ ቆርጠን ዝም ብለን ቁጭ ብለናል። አሁን ትምህርት ሚኒስቴር መውሰድ ያለበትን ሪስክ ወስዶ እኛን ቢመልሰንና መመረቅ ብንችል ብዙ አመት ለፈናል እና ያንንም ደግሞ ሳናይ በጭንቀት በተለያዩ ነገሮች ከትምህርት አለምን ወጥተን ወደ ሌላ አላማ ከምንገባ ወደ ሌሎች ነገሮች ከምንትን ከምንል ከመርቀን ቢያንስ የራሳችንም ስራ እንትን ብንል የተሻለ ነው።
ሌላው የጎንደር ዩኒቨርሲቲ የአምስተኛ አመት የህግ ተማሪና ዘንድሮ ይመረቅ እንደነበር የሚናገረው ተማሪ ጌታቸው አስረሳ የዘንድሮ የትምህርት ዘመን በወቅቱ ባለመጀመሩ በተለይ በህግ ተማሪዎች ላይ ውስብስብ ችግር እየገጠማቸው እንደሆነ ገልጾ ትምህርት ሚኒስቴር አፋጣኝ መፍትሄ እንዲሰጣቸውም ጠይቀዋል።
አዲስ አበባና አካባቢ ኖር ተማሪዎች ትምህርት ሚኒስቴር ድረስ ሄደው እስከ መጠየቅ ድረስ ደርሰው ነበረ ወይ ተመራቂ ብቻ ምንገባበት እድል ይመራችና አሊያ ደግሞ ወደ ላይ ዩኒቨርሲቲ እንኳን እንዲበተን የሚል ጥያቄ ነበር የተጠየቀው። ለዳር አንድ ትምህርት ሚኒስቴር ያለን የነበረው አንጻራዊ ሰላም ባለበት አካባቢ ያሉ ዩኒቨርሲቲዎች መጥራት እንደሚችሉና እንዳለባቸውና መንግስት ጥበቃ ሊያደርግ እንደሚችል ለተማሪዎች ነበር የተነገረ። ያን ሀሳብ ይዘን እኛም ነው የምንጠራበትን ቀን እንደ ምጽአት ቀን ብንናፍቅም እስካሁን ድረስ የእኛም ግቢዎች ሌሎች ግቢዎች ማንም የጠራንም አልጠራንም በምንም ነገር አላሉንም። እንደ ጎንደር ዩኒቨርሲቲ እንደኛ ደግሞ ስፔሻሊ ደግሞ የህግ ተማሪ እንደመሆነ መጠን ሪላቲቭሊ ሲወዳደር የህግ ተማሪዎች በጣም ብዙ ጫና አለብን እኛ የአራተኛ አመት ሰከንድ ሰሚስተር ሳንጨርስ ነው የወጣ ነው። ቶሎ እንገባለን በሚል ሳቤ ማለት ነው። የአራተኛ አመት ኮርስ አለብን። አምስተኛ ሁለት ሰሚስተር አለብን። ሶስት ወር ኤክስተንሽ ፕሮግራም አለብን። በዛ ላይ ኤግዚት ኤግዛም አለ። ኤግዚት ኤግዛም ደግሞ እንደሚታወቀው ከጊዜ ወደ ጊዜ በጣም ታፍ እየሆነ የመጣው ኮምፒቴሽን ያለበት እየሆነ የመጣው በዚህ አጭር ጊዜ ውስጥ እስካሁን ደስ አንጠራ ከዚህ በኋላ እንኳን ገብተን እንዴት ነው የሚለው ተማሪዎችን በጣም ጭንቀት ውስጥ ከቶናል።
በአማራ ክልል በሚገኙ 10 ዩኒቨርሲቲዎች አሁን ያለው የጸጥታ ችግር እስካልተስተካከለ ድረስ በዘንድሮ አመት በክልሉ በሚገኙ የዩኒቨርሲቲዎች ፎረም ፕሬዝዳንት ባለፈው ወር መጀመሪያ ለአሜሪካ ድምጽ መናገራቸው ይታወሳል። በባህር ዳር ዩኒቨርሲቲ ሲኒማና ቲያትር የአራተኛ አመት ተማሪ ታደለ ሞላም ባለፈው አመት ማለትም የ2015 ዓመተ ምህረት ተመራቂ እንደነበርና በትምህርት ፋክልቲው አንዳንድ ስህተት ነው ባለው ምክንያት 2016 ዓመተ ምህረት የትምህርት ዘመን የቀሩ ትምህርቶችን በመውሰድ እንደሚመረቁ የተነገራቸው ቢሆንም እስካሁን ትምህርት አለመጀመሩ እንዳሳሰበውና የዘንድሮ አመት እንዲሁ እንዳያልፍ ትምህርት ሚኒስቴርን ይማጸናል።
ስራቸውን ስራ እየሰሩ ነው ወይም ደግሞ ሌላ ማለቶቻቸውን እያዩ ነው? እኔ ወይ ስራ መስራት አልችልም እኔና ጓደኞች ማለት ነው አልተመረቅ ነው መማርም ትምህርት እየተማርን አይደለም ይህን አይነት ማለት አጣብቂኝ የሆነ መሀል ውስጥ ያለ ነው። በዚህ ሰዓት የሚደረገው ነገር ተደርጎ መፍትሄዎች ተወስደው እኛ ትምህርታችንን ጨርሰን ብንመረቅ እንዲያመቻችሁልን መፍትሄዎች እንዲፈልጉልን ነው የምጠይቀው። ምናልባት ሌላ ቦታ ሄደን መማርም ካለብን ትራንስፈር መደረግም ካለብን በዛ መልኩ ወይም ሌላም ደግሞ መፍትሄ እንደ መንግስት የሚወሰድ መፍትሄ ካለ።
በጉዳዩ ዙሪያ የትምህርት ሚኒስቴር የህዝብ ግንኙነት ኃላፊዋና ለሌሎች ከፍተኛ አመራሮች የእጅ ስልክ ላይ በተደጋጋሚ ብንደውልም ምላሽ ማግኘት አልቻልንም። እንዳገኘን የምንመለስ ይሆናል። ለአሜሪካ ድምጽ አስቴር ምስጋናው።
የትምህርት ሚኒስትር አንዲት ተማሪ በወሊድ ምክንያት 16 ቀናትና ከዛ በላይ ከትምህርት ገበታዋ ላይ ከቀረች ከዘመኑ ትምህርት ትታገዳለች የሚል በቅርቡ ያወጣውን ረቂቅ መመሪያ ተቃውሞ 10 የመብት ተሟጋች ድርጅቶች መግለጫ አውጥተዋል። ረቂቅ መመሪያው በኢትዮጵያ ህገ መንግስት የተደነገጉትን አውንታዊ ድንጋጌዎች የሚንድና የሴቶችን መሰረታዊ የመማር መብቶች በግልጽ የሚነፍግም ነው ሲሉ ረቂቅ መመሪያው በድጋሚ እንዲታይ ጠይቋል። ስብኝሽ ቆየ ዘገባ አላት።
ትምህርት ሚኒስቴር በቅርቡ ያወጣው ረቂቅ መመሪያ ትምህርታቸውን ለሚከታተሉ ሴቶች በወሊድ ወቅት የሚሰጣቸውን ፈቃድ በእጅጉ የሚገድብ ነው። አንዲት ተማሪ በወሊድ ምክንያት 15 ተከታታይ የትምህርት ቀናትን ካረፈች ትምህርቷን መቀጠል እንደምትችል ያስታወቀው አዲሱ መመሪያ 16 ቀናትና ከዚያ በላይ ከትምህርት ገበታዋ ከቀረች ግን ከዘመኑ ትምህርት ትታገዳለች ሲል አስታውቋል። የኢትዮጵያ የሕግ ባለሙያ ሴቶች ማህበር፣ የኢትዮጵያ ሴቶች ማህበራት ቅንጅት፣ የኢትዮጵያ ሰብአዊ መብቶች ተሟጋች ማህበርና ሴታዊትን ጨምሮ በሴቶች መብት ዙሪያ የሚሰሩ 10 የሲቪክ ማህበረሰብ ድርጅቶች ይህን ረቂቅ ሕግ ተቃውሞ ባለፈው ሳምንት መግለጫ አውጥተዋል። ተቃውሞውን ያስተባበረው የኢትዮጵያ የሕግ ባለሙያ ሴቶች ማህበር የፕሮግራም ክፍል ኃላፊ የሆኑት ቤተልሔም ደጉ እንደሚሉት ረቂቅ መመሪያው ሕገ መንግስታዊ ድንጋጌዎችን የሚነድና የተጀመረውን አካታች አካሄድ ወደ ኋላ የሚጎትት ነው።
ለሴቶች የሚደረግ ልዩ ድጋፍ እርምጃዎች እንዲሁም ደግሞ ሴቶችን በተለያየ ስታትስ ለያ ማለት ባዮሎጂካል በሆነ ወይም ጾታን፣ እድሜን፣ የተለያዩ ነገሮችን መሰረት አድርጎ ዲስክሪሚኔት ማድረግ ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶችም እንዲሁም ደግሞ የሀገራችን ሕገ መንግስትም የሚከለክል ድርጊት ነው። ስለዚህ አንድ ሴት ከ16 ቀንና ከዛ በላይ ትምህርት ገበታዋ ላይ ካልተገኘች የዛን አመት እንድታቋርጥ ትታገዳለች የሚለው የሴቶች የመማር መብት ላይ ደግሞ ትልቅ ተግዳሮት ያለው ነው እና እንደዚህ አይነት ድርጊቶች ደግሞ በሚኒስተር መስሪያ ቤቱ ፍሪኩዌንት እየሆኑ መጥተዋል። ኢንክሉዲንግ ፋንዳሜንታል የሆነውና ኮንስቲቱሽናል የሆነው አፈርማቲቭ አክሽንም በዘንድሮ አመት አልተተገበረም።
የአጠቃላይ ትምህርት የተማሪዎች ምዘናና ከክፍል ወደ ክፍል የሚደረግ ዝውውርን በተመለከተ የተዘጋጀው ይህ አዲስ መመሪያ ተማሪዎች የጨበጡትን እውቀትና ክህሎት እንዲሁም ያጎለበቱትን አመለካከት ወጥ በሆነ መንገድ በመመዘን ከክፍል ወደ ክፍል የሚያደርጉትን ዝውውር ለማከናወን እንዲቻል ታስቦ መዘጋጀቱን የትምህርት ሚኒስቴር አስታውቋል። ልጅ መውለድ በሴቶች ትምህርት ላይ ተደራራቢ ጫና እንደሚፈጥር አጠያቂ አይደለም የሚሉት ተቋማት ግን ረቂቅ መመሪያው ለሴቶች ሌሎች አማራጮችን ከመፍጠር ይልቅ እንዳይበቁና በህብረተሰብ ውስጥ ሙሉ በሙሉ መሳተፍ እንዳይችሉ የሚያደርግ ቀጥተኛ ጥቃት መሆኑን በመግለጽ ተቃውሟል። በተጨማሪም ወይዘሮ ቤተልሔም ሴቶችና ወንዶች በአንድ አይን መታየት የለባቸውም ይላሉ።
በአጠቃላይ ይሄ ድርጊትና ይሄ መመሪያ ብቻ ሳይሆን የሚኒስተር መስሪያ ቤቱ ሁሉንም በአንድ የማየትና በአንድ አይነት ይሄ ለሁሉም በአንድ ጫማ እንዲበቃው የማድረግ አሰራር ለሴቶች ሪስፖንሲቭ አይሆንም እና ሴቶች ካለባቸው ልዩ የሆነ ተፈጥሯዊ ፍላጎቶች እንዲሁም ደግሞ ካለባቸው ሶሻል ባሪየርስ አንፃር ኮንሲደር ሊደረጉ የሚገቡ ብዙ ፖይንቶች አሉ የሚለው ነው።
ወይዘሮ ቤተልሔም እንደሚያስረዱት ያለ እድሜ ጋብቻን ጨምሮ በተለያዩ ማህበራዊና ኢኮኖሚያዊ ተጽዕኖች ምክንያት በኢትዮጵያ ሴት ተማሪዎች ከወንድ አቻዎቻቸው በበለጠ ትምህርታቸውን ያቋርጣሉ። ይህ ረቂቅ መመሪያ ተግባራዊ ከሆነ ደግሞ በሴቶች ትምህርት ላይ ተጨማሪ እንቅፋቶችን ይፈጥራል።
ቅርብ ጊዜ የተሰሩ የዲኤችኤስ ጥናቶች እንደሚያሳዩት 41% የሚጠጉ ሴቶች ያለ እድሜያቸው ይዳራሉ ማለት ነው። ስኩል ድሮፕ አውት ሬትም እንደዚሁ በጣም ሀይ ነው እና ከዛ ነበር ከሀፍ በላይ የሆኑት የሚይዙት ሴቶች ናቸው። ስለዚህ ሴቶችን እንዴት አድርጎ ትምህርት ቤት ላይ ኪፕ ማድረግ ያስፈልጋል፣ እንዴት ሪቴን እናድርጋቸው፣ የሚያቋርጡበትን ምክንያት እንዴት እንስራ መባል ሲኖርበት ህጉ 15 ቀንም 20 ቀንም 10 ቀንም ብሎ ማውራት መቻል የለበትም።
የመብት ተቋማቱ ያወጡትን መግለጫ ተከትሎ የትምህርት ሚኒስቴር ከሴቶች ጋር የሚሰሩ ዓለም አቀፍ ሀገር በቀልና መንግስታዊ ድርጅቶችን ጠርቶ መመሪያውን ካረቀቀው ክፍል ጋር መነጋገሩንና መመሪያው ለምን እንዳስፈለገ ማስረዳቱን ወይዘሮ ቤተልሔም ይገልጻሉ።
ከጥራትና ተማሪዎች ትምህርታቸውን መቀጠል እንዲችሉ በሚል መውጣቱን ነግረውናል። ግን ጥራት ኮምፕሮማይዝ ማይደረግ ሁኔታም ቢሆን የሴቶችን ልዩ ፍላጎት ግን ግምት ውስጥ ማስገባት አለበት።
የመብት ተሟጋች ድርጅቶቹ ትምህርት ሚኒስትር መመሪያውን እንደገና እንዲያጤነው ጠይቀዋል። በምትኩም ሴቶች ትምህርታቸውን እንዳያቋርጡ የሚደግፉ ሁኔታዎችን መፍጠር በሚቻልባቸው አማራጭ ሀሳቦች ላይ እንዲሰሩም ምክረ ሀሳብ ማቅረባቸውን ወይዘሮ ቤተልሔም አመልክተዋል።
ኤርሊ ሜሬጅን በተመለከተ የሴቶች ድሮፓውትን እና ይሄ ከፖቨርቲ ጋር ኢኮኖሚክ ቻሌንጅ ጋር ተያይዞ ጀንደር ኖርም እና ይሄ ሶሻል ኖርሞች ካልቸራል ፕራክቲሶች ጋር ተገናኝቶ ሴቶች ወደ ትምህርት ቤት የማይሄዱበት ሁኔታ ሰፊ የሆነበት አገር ነው። ሶ እነዚህ የመከላከል ስራዎች እና ሴቶችን ትምህርት ቤት የማቆየት ስራ ላይ መስራት የስነ ተዋልዶ ጤና አገልግሎትን ተደራሽ ከማድረግ አንጻር መስራት ነበር እንጂ ያለበት ካቋረጡ እንኳን በገዛ ፈቃዳቸው እንዴት አድርገን ኤርሊ ሜሬጅን በተመለከተ የሴቶች ድሮፓውትንና ይሄ ከፖቨርቲ ጋር ኢኮኖሚክ ቻሌንጅ ጋር ተያይዞ ጀንደር ኖርም እና ይሄ ሶሻል ኖርሞች ካልቸራል ፕራክቲሶች ጋር ተገናኝቶ ሴቶች ወደ ትምህርት ቤት የማይሄዱበት ሁኔታ ሰፊ የሆነበት አገር ነው። ሶ እነዚህ የመከላከል ስራዎችና ሴቶችን ትምህርት ቤት የማቆየት ስራ ላይ መስራት የስምንት ተዋልዶ ጤና አገልግሎትን ተደራሽ ከማድረግ አንጻር መስራት ነበር እንጂ ያለበት ቋቋረጥ እንኳን በገዛ ፈቃዳቸው እንዴት አድርገን ሪኢንቲግሬት እናድርጋቸው ኮለዱም ደግሞ እንዴት ሰፖርት እናርጋቸው ሚል ኦልተርኔቲቭ ሐሳቦችን ይዞ መምጣት ነው ያለበት ብለን ሐሳባችንን አቅርበናል።
ትምህርት ሚኒስትር ከመብት ድርጅቶቹ ጋር ከተወያየ በኋላ ተቋማቱ አማራጭ ሐሳቦችን እንዲያቀርቡ የጠየቀ ሲሆን ተጨማሪ ውይይቶችም እንደሚደረጉ ወይዘሮ ቤተልሔም ነግረውናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት መሰናዷችን ነው። ዘገባዎቻችን እየተገባደዱ ነው። የመጨረሻውን ላስተዋውቃችሁ። ከአጎራባች ሀገራት የሚገባ የበረሃ አንበጣ ወረርሽኝ ያሰጋት ኤርትራ የመከላከያ ጥሪ አደረገች። ለመከላከል ጥሪ ያደረገች በኤርትራ ጥሩና ሰፊ ሽፋን ነበረው የተባለው ክረምት መውጣቱን ተከትሎ በሰሜናዊ ቀይ ባህር ክልል የበረሃ አንበጣ ወረርሽኝ እንደተከሰተ ያስታወቀው የኤርትራ ግብርና ሚኒስቴር በአሁኑ ወቅት የአንበጣ መንጋው በስፋት እየተስፋፋ መሆኑን አስታውቋል። ይሁን እንጂ ከኤርትራ ሰሜናዊ ጫፍ እስከ ምስራቃዊ ዝቅተኛ ቦታዎች የተከሰተው ወረርሽኝ ብዙም እንደማያሰጋው የገለጸው ሚኒስትሩ ዋናው ስጋት ከጎረቤት ሀገር ሱዳንና የመን ወደ ኤርትራ ሊፈልስ የሚችለው መንጋ ነው ሲልም አመልክቷል። በዚህ ዙሪያ ብርሃነ በረሀ ዘገባለሁ።
በኤርትራ የሰሜናዊ ቀይ ባህር ሪጅን የበረሃ አንበጣ ወረርሽኝ እንደተከሰተ ያስታወቀው የኤርትራ ግብርና ሚኒስቴር የመንግስት አካላት የመከላከያ ኃይሉና ህዝቡ ሁኔታውን በንቃት እንዲከታተሉና ወረርሽኙን ለመክታት ዝግጁ እንዲሆኑ ጥሪ አቅርቧል። ያለንበት ወቅት በኤርትራ ሰፊ የቀይ ባህር ዳርቻ አካባቢ ኢመደበኛ የክረምት ዝናብ የሚከሰትበት እንደሆነ የግብርና ሚኒስትሩ ጠቅሶ ይህም አንበጣው እንዲፈለፈል ምቹ ሁኔታ እንደሚፈጥርለትና የወረርሽኙን ደረጃ አስጊ እንደሚያደርገው አሳስበዋል። ካለፈው ህዳርና ታህሳስ ወር ጀምሮ የአንበጣውን መፈልፈል የመቆጣጠር ስራ ሲያካሄድ እንደቆየ የጠቀሰው የሚኒስቴር መስሪያ ቤቱ መግለጫ በዚህም በሶስት የሰሜናዊ ቀይ ባህር ሪጅንና በአንድ የደቡባዊ ቀይ ባህር ሪጅን ወረዳዎች በጠቅላላው በ18000 ሄክታር ላይ የታየ አንበጣ መንጋ በቁጥጥር ስር ውሏል ብሏል። አሁንም የቁጥጥር ስራው በስፋት እንደቀጠለ ገልጿል። ሚኒስቴሩ አያይዞም በጎረቤት ሱዳንና በየመን በተለያየ እድገት ደረጃ ላይ የሚገኝ የበረሃ አንበጣ በስፋት እየታየ እንደሆነና መንጋው ወደ ኤርትራ ሊፈልስ እንደሚችል ጠቁሞ ህዝቡና የመከላከያ ኃይሉ ሁኔታውን በንቃት እንዲከታተሉና ወረርሽኙን ለመክታት እንዲዘጋጁ አሳስበዋል። በጉዳዩ ላይ የግብርና ሚኒስቴር የተዘዋዋሪ ተዋያጅ ቁጥጥር ቢሮ የቡድን ተወካይ አቶ ኤፍሬም አሮን ለአሜሪካ ድምጽ ሲያብራሩ ባለፈው መስከረም ወር አጋማሽ ከሱዳን ጋር በሚያዋስነው የሰሜን ኤርትራ አንድ ወረዳ ውስጥ መጠነኛ ያሉት የረሃብ አንበጣ እንደተከሰተ ጠቅሰው በአሁኑ ወቅት ግን በ900,000 ሄክታር ላይ እንደተስፋፋ አስረድተዋል።
ዝተረአሉ ቦታታት ብፍላይ አምንዞ ባቀሮራይ
የበረሃ አንበጣ ወረርሽኙ በብዛት የታየው በሰሜናዊ ቀይ ባህር ሪጅን ቅሮራ ወረዳ ነው። በየጊዜው ብዛቱ እየጨመረ እስከ ደቡባዊ ቀይ ባህር ሪጅን አርአታ ወረዳ ድረስ ተዛምቷል። በአሁኑ ወቅት ወደ 900,000 ሄክታር በሚገመት ቦታ ላይ ቢስፋፋም አንበጣው ገና መብረር አልጀመረም።
ሰው በማይኖርበት በረሃ በፍጥነትና በብዛት እየተራባ በከፍተኛ የመብረርና የመስፋፋት ባህሪው አደገኛነት ቀዳሚውን ስፍራ የሚይዘው አንበጣ አጥፊ ተባይ ነው ያሉት አቶ ኤፍሬም መብረር ከመጀመሩ በፊት የመቆጣጠር ስራ እንደተሰራ ገልጸዋል። የአገሪቱ ጦር ኃይል የአካባቢው ህዝብና አስተዳደሩ የተቀናጀ ትብብር እንዳደረጉበት በጠቀሱት የመቆጣጠር ስራ መንጋው በሰብል ላይ ይህ ነው የሚባል ጉዳት አላደረሰም ብለዋል።
ሰብሕጂ አብ ዘራእቲ ዘውረዶ ጉዳት
አንበጣው ብዙውን ጊዜ የሚራባው ሰብል ከሚገኝበት አካባቢ ርቆ በበረሃ ነው። መፈልፈል ከጀመረበት ጊዜ አንስቶ የእድገት ዑደቱን እየተከታተልን መብረር ከመጀመሩ በፊት እዚያው በቦታው ላይ እያለ እንቆጣጠረዋለን። በዚህም የሰብል ሽፋን ላለባቸው አካባቢዎች ቅድሚያ ስለምንሰጥ አንበጣው እስካሁን በሰብል ላይ ያደረሰው ጉዳት የለም።
በአገር ውስጥ ከሚፈለፈለው በላይ ከአጎራባች ሀገራት የሚፈልሰው መንጋ ይበልጥ አስኪ እንደሆነ አቶ ኤፍሬም አክለው አመልክተዋል።
ቁርብ እጂ ከስጋና ዝፍል እቲ ከጎረቤት ተመጽ ዝፍል በራርም በጣይ
ከጎረቤት ሀገራት ወደ ኤርትራ የሚፈልሰው አንበጣ ግን መብረር የጀመረ ከመሆኑም በላይ በብዛትና በመንጋ ስለሚመጣ ብዙ አካባቢዎች እየተስፋፋ የቁጥጥር ስራውን ስለሚያከብደው አስጊ ነው።
ከአጎራባች ሀገራት ሊመጣ የሚችለው መንጋ ለመቆጣጠር ታዲያ አስፈላጊው ቅድመ ዝግጅት እንደተደረገ አቶ ኤፍሬም ገልጸዋል።
ብዛቱ ትበሪሩ ዝመት አንበጣፍቲ ጎበታት
ከነበረን ልምድ ተነስተን ስናየው ከጎረቤት ሀገራት የሚፈልስ አንበጣ በኮረብታማ ቦታዎች ላይ ነው የሚያርፈው። መኪና በሚገባበት አካባቢ በመኪና በማይገባበት አካባቢ ደግሞ የአካባቢው ህብረተሰብና የመከላከያ ኃይል አባላት በቦታው ተሰማርተው ቅኝትና ክትትል በማድረግ ላይ ናቸው። የግብርና ሚኒስቴርም የጸረ ተባይ መድኃኒትና ተያያዥ ግብአቶችን በየቦታው አዘጋጅቶ በንቃት እየተጠባበቀ ይገኛል።
የበረሃን በጣውን ለመቆጣጠር ጸረ ተባይ መድኃኒትን በጥቅም ላይ እንደሚውል የተናገሩት በግብርና ሚኒስቴር የተዘዋዋሪ ተባዮች መቆጣጠሪያ ቢሮ ቡድን ካይ አቶ ኤፍሬም አሮን በሰውና በእንስሳ ላይ የጎንዮሽ ጉዳት እንዳያደርስ የርጭት ስራው ጥንቃቄ በታከለበት መልኩ እየተካሄደ እንደሆነ አክለው ገልጸዋል። ለአሜሪካ ድምጽ ራዲዮ ብርሃነ በርሀ አስመራ።
ተመልካቾቻችን ለምሽቱ የነበሩን መሰናዶዎች እዚህ ላይ ተጠናቀቁ። አብራችሁ ስለቆያችሁ እናመሰግናለን። ደህና ደሩ።